ይህ የአሜሪካ ድምጽ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ አድማጮች። በኢትዮጵያ የዘመን አቆጣጠር ታህሳስ 22 2015፣ በአውሮፓውያን የዘመን አቆጣጠር ደግሞ ታህሳስ 31 2022 የአዲሱ የ2023 ዓመተ ምህረት ዋዜማ ነው። አዲሱን ዓመት ለመቀበል እየተዘጋጃችሁ ላላችሁ አድማጮቻችን መልካም አዲስ ዓመት ሃፒ ኒው ይር እንላለን።
There's a concept called SMART goals. So SMART goals should be specific.
በብልሃት ማቀድ የሚባል ጽንሰ ሐሳብ አለ። በደንብ ግልጽ ያለ ግብ መሆን አለበት። ስራ ላይ መዋል የሚችልና መሳካት አለመሳካቱን መመዘን የሚችል መሆን አለበት።
አሮጌ ዓመት አልፎ አዲስ ሲተካ ይህንን አከናውናለሁ፣ ይህን ተዋለሁ፣ ይህን ቀይራለሁ ብለው ለሚወጥኑ የሚጠቅም ምክር የያዘ ዘገባ አለን። ከዚያ ላይ ቀንጠብ አድርገን ነው ያሰማናችሁ። ተሰናባችሁን 2022ን ከተለያዩ የዓለም አካባቢዎች የሚያስቃኙን የዓመት መጨረሻ ዘገባዎችም ይዘናል። በየመሃሉ በአዲስ ዓመት ሙዚቃዎች እያጀብን አብረናችሁ እናመሻለን። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። የማስተናግዳችሁ ቆንጂት ታዬ ነኝ። አብራችሁን አምሹ። ከዓለም ዜና በኋላ እንመለሳለን።
የነስተልኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመ ነኝ። የአሜሪካ የአየር በረራ ባለሙያዎች የኢትዮጵያ የአየር አደጋ ግኝቶችን ተቃወሙ። የዩናይትድ ስቴትስ የአየር ደህንነት ባለሙያዎች በቦይንግ 737 ማክስ አውሮፕላን መከስከስ ላይ የኢትዮጵያ ምርመራ ሁለት ቁልፍ ግኝቶችን ተቃውመዋል። እንደ አውሮፓውያን አቆጣጠር መጋቢት 2011 የበረራ ቁጥር 302 ከአዲስ አበባ እንደተነሳ ብዙም ሳይቆይ ተከስክሶ በአውሮፕላን ውስጥ የነበሩ 157 ሰዎች ሙሉ ለሙሉ ሕይወታቸው ማለፉ የሚታወስ ነው። የዩናይትድ ስቴትስ ብሔራዊ የትራንስፖርት ደህንነት ቦርድ ወይም NTSB የኢትዮጵያ ተቆጣጣሪዎች በሪፖርታቸው ለሰራተኞቻቸው ስልጠናና ለድንገተኛ አደጋዎች በቂ ትኩረት አልሰጡም ብሏል። የኢትዮጵያ የአውሮፕላን ምርመራ ቢሮ ለረጅም ጊዜ የዘገየ ሪፖርቱን አርብ ታህሳስ 21 2015 ዓ.ም ያወጣ ሲሆን ለአደጋው መንስኤ የቦይንግ ጠቋሚ መሳሪያዎች የሚያስተላልፉት መረጃን የማይታዘዝ ስርዓትን በምክንያትነት ጠቅሷል። ጠቋሚዎቹ በሚቀበሉት በተሳሳተ መረጃ ምክንያትም አውሮፕላኑ አፍንጫውን ደጋግሞ እንዲያዘቀዝቅ ማድረጋቸውንም ጠቅሷል። ነገር ግን NTSB በሰጠው አስተያየት ጠቋሚ መሳሪያው ሊሳሳት የቻለው አውሮፕላኑ ከተነሳ ብዙም ሳይቆይ አዋፎች ገብተውበት ሊሆን እንደሚችልም ገልጿል። ይህ አባባል በኢትዮጵያ መርማሪዎችም ችላ ተብሏል። NTSB የኢትዮጵያውያን አቻዎቻቸውን ሪፖርት በንድፍ ጉዳዮች ላይ ያተኮሩ ሲሆን የሰራተኞቻቸውን ስልጠናና ለአደጋ ምላሽን ግን አላካተቱም ሲል ከሷል። የኢትዮጵያ መርማሪዎች በሪፖርታቸው እንዳረጋገጡት የአውሮፕላኑ አባላት በነባሩ የኢትዮጵያ ሲቪል አቪዬሽን ሕግና ደረጃዎች መሰረት የበረራ ፍቃድ ያላቸውና ብቁ መሆናቸውን ያረጋገጠ ሲሆን ሪፖርቱ አክሎም ይሁን እንጂ የበረራ አባላቱ ከዚህ ቀደም ታይቶ በማይታወቅ የአውሮፕላኑ አደናጋሪ ማስጠንቀቂያዎች መደናገጣቸውን በመግለጽ የአውሮፕላኑን ንድፍ ለአደጋው ተጠያቂ አድርጓል። በአዲስ አበባው የበረራ ቁጥር 302 ላይ የደረሰው አደጋም ከአምስት ወራት በፊት በኢንዶኔዥያ ተከስክሶ 189 ሕይወትን እንዲያልፍ ካደረገው አደጋ ጋር ተመሳሳይ ነው። ከ700 ያላነሱ ስደተኞችን አሳፍራ የነበረች መርከብ በሊቢያ ምስራቃዊ የባህር ጠረፍ ላይ ተይዛለች ሲል የሊቢያ የባህር ጠረፍ ጠባቂ አስታወቀ። ይህ አሃዝ በጦርነት በምትታመሰው ሰሜን አፍሪካዊቷ ሀገር በኩል በአውሮፓ የተሻለ ኑሮን በመሻት የሚጓዙ ስደተኞች ካደረጉት ጉዞ በቅርብ ወራት ውስጥ ከታዩት ትልቁ ነው። ጀልባዋ አርብ ዕለት ከምስራቃዊ ቤንጋዚ በ90 ኪሎ ሜትር ርቃ በምትገኘው ሞራ ከተባለች ከተማ አካባቢ እንደተያዘች የባህር ዳርቻው ጠባቂዎች አስታውቋል። ስደተኞቹ ከተለያዩ ሀገራት የመጡ መሆናቸው የተገለጸ ሲሆን በህገወጥ መንገድ ሊቢያ የገቡትም ወደ መጡበት ሀገር ተላልፈው እንደሚሰጡ መግለጫው አስተውቋል። ይሁን እንጂ መግለጫው ተጨማሪ ዝርዝር ነገሮችን አላስቀመጠም። ሊቢያ ከቅርብ ዓመታት ወዲህ በአውሮፓ የተሻለ ኑሮ ለሚፈልጉ ስደተኞች ዋና መሸጋገሪያ ሆናለች። በ2011 የረዥም ጊዜ ገዥ የነበሩት ሙአመር ጋዳፊን ከስልጣን አስወግዶ የገደለው በናቶ የሚደገፈው ህዝባዊ አመጽን ተከትሎ በነዳጅ ዘይት የበለጸገችው ሀገር ቀውስ ውስጥ ገብታለች። ዓለም አቀፉ የስደተኞች ድርጅት በሜዲትራኒያን ባህር ላይ በዚህ ዓመት 1522 ሰዎች መሞታቸውና መጥፋታቸውን ዘግቧል። በአጠቃላይም እንደ አውሮፓውያን አቆጣጠር ከ2014 አንስቶም 24871 ስደተኞች በሜዲትራኒያን ባህር ውስጥ ሞተዋል አሊያም ጠፍተዋል ሲል ተቋሙ ገልጿል። ይሁን እንጂ ሪፖርት ያልተደረጉ የመርከብ መሰበር ጉዳቶች ሊኖሩ እንደሚችሉ ከግምት ውስጥ በማስገባት እውነተኛው ሀዝ ከዚህ ሊልቅ እንደሚችልም ተጠቁሟል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የቫቲካን የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክት በ95 ዓመታቸው አረፉ። የቫቲካን ካቶሊካዊት ቤተ ክርስቲያንን ለ8 ዓመታት ያህል በርዕሰ ሊቃነ ጳጳስነት የመሩት ሊቀ ጳጳስ ኤሜሪተስ ቤኔዲክት በ95 ዓመታቸው ዛሬ ቅዳሜ ሕይወታቸው ማለፉ ተረጋግጧል። ሊቀ ጳጳስ ቤኔዲክት ከ16ኛው መቶ ክፍለ ዘመን አንስቶ ከ600 ዓመታት በኋላ ስልጣናቸውን የለቀቁ የመጀመሪያው ሊቀ ጳጳስ ናቸው። የሊቀ ጳጳስ ቤኔዲክት የጤና ሁኔታ በእርጅና ምክንያት ከዕለት ወደ ዕለት እየተዳከመ መምጣቱን በመግለጽ ርዕሰ ሊቃነ ጳጳስ ሳት ፍራንሲስ ለቀድሞ ሊቀ ጳጳስ እንዲጸለይ ጥሪ አቅርበው ነበር። ቫቲካን የቀድሞ ርዕሰ ሊቃነ ጳጳስ አስክሬን ከሰኞ አንስቶ በቅዱስ ጴጥሮስ ባዚሊካ እንደሚገኝ አስታውቃለች። ርዕሰ ሊቃነ ጳጳሳት ፍራንሲስ ቤኔዲክት የቀብር ስነ ስርዓትም የፊታችን ሐሙስ በቅዱስ ጴጥሮስ አደባባይ ይፈጸማል። ሊቀ ጳጳስ ቤኔዲክት እንደ አውሮፓውያን አቆጣጠር በ2013 ከስልጣን እንደሚለቁ ሲያስታውቁ አስደንጋጭ ሆኖ ነበር። ሊቀ ጳጳስ ቤኔዲክት እንደ ርዕሰ ሊቀ ጳጳስ የማገልገል አካላዊና አእምሯዊ ጥንካሬ እንደሌላቸው በወቅቱ ተናግረዋል። የመጨረሻዎቹን የጡረታ ዘመናቸውን በቫቲካን በሚገኝ ጥንታዊ ገዳም ውስጥ በማሆን ጊዜያቸውን ለጸሎትና ለጽሞና በመስጠት ከህዝብ በፊት ርቀው ኖረዋል። በመጨረሻም አሮጌው የአውሮፓውያኑ ዓመት 2022 ለአዲሱ ሲለቅ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ በ2023 የዓለም ዜጎች ሰላምን የቃላቸውና የተግባራቸው ማጠንጠኛ እንዲያደርጉ ልባዊ ጥሪ አቅርበዋል። የ2022 ክስተቶችንና ተግዳሮቶችን የገመገሙት ዋና ጸሐፊው ባደረጉት የአዲስ ዓመት መልእክታቸው በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች የአሮጌውን ዓመት መከራና አመድ አራግፈው ጥለዋል ብለዋል። አዲሱ ዓመትም አዲስ ንጋትና ብሩህ ቀን ለማድረግ በዝግጅት ላይ መሆናቸውን ተናግረዋል። ከዩክሬን እስከ አፍጋኒስታን እስከ ዲሞክራቲክ ሪፐብሊክ ኦፍ ኮንጎና ከዚያም ባሻገር ያሉ ሰዎች የተሻለ ሕይወትን ፍለጋ የፈራረሰ ቤታቸውን ጥለው ተሰደዋል ያሉት ዋና ጸሐፊው በዓለም ዙሪያ 100 ሚሊዮን ሰዎች ጦርነትን፣ ሰደድ እሳትን፣ ድርቅን፣ ድህነትና ረሃብን ሸሽተው በስደት ላይ ናቸው ብለዋል። በመጪው 2023ም ከምንጊዜውም በላይ ሰላምን እንሻለን ብለዋል። ግጭቶች እንዲወገዱም ሰላምን በውይይት ማረጋገጥ እንደሚቻልም አስታውሰዋል። አድማጮች፣ ለምሽቱ የያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
የዓለም ዜናዎቹን አደመጥን። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቪኦኤ 24 ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የፈረንጆች 2022 ለ2023 ቦታውን እየለቀቀ ነው። አዲሱን ዓመት ለመቀበል በመሰናዳት ላይ ላላችሁ በተለያዩ የዓለም አካባቢዎች የምትኖሩ አድማጮቻችን በድጋሚ እንኳን ለዋዜማው አደረሳችሁ፣ መልካም አዲስ ዓመት ይሁንላችሁ እንላለን። የአዲስ ዓመት ውሳኔ ለራሳችሁ ደርድራችኋል? የባለሙያ ምክር የያዘ ዘገባ እናካፍላችኋለን። አብራችሁን ቆዩ። Should old acquaintance be forgot and never brought to
Nobody really knows the words. Might as well sing along.
Happy New Year.
አዲስ አመት ሲመጣ በህይወቴ ይህን ለውጥ አደርጋለሁ፣ ይህንን አከናውናለሁ፣ ይህንን አቆማለሁ የሚሉ ውሳኔዎችን ማድረግ ቀላል ነው። የሚከብደው ያን ለራስ የገቡትን ቃል ጠብቆ ተግባራዊ አድርጎ መገኘቱ ነው። የአሜሪካ ድምጿ ማርያማ ዲያሎ የስነ ልቡና ባለሙያዎች ምክር ያካተተ ዘገባ አጠናቅራለች እና ካፍላችሁ። እንደ አውሮፓውያን የዘመን አቆጣጠር የአዲሱ የ2023 ዓመተ ምህረት ዋዜማ ላይ ነን። ብዙዎች ታዲያ ይህንን ጊዜ ለራሳቸው የአዲስ ዓመት ውሳኔ ለማውጣት ይጠቀሙበታል። ምክንያቱ ምንድን ነው ትሉ ይሆናል።
It's a new calendar year. We have a chance to leave behind all of the old stuff.
አዲስ አመት መጣ። አሮጌውን አመት ከጥሩም ከመጥፎም ጋር ሸኝተን አዳዲስ እቅዶችን አውጥተን ወደፊት ለመራመድ ይሄ ጊዜ መልካም አጋጣሚ ይሆናል። አዲስ እቅድ አዲስ ግብ መወጠኑ ደስ ይላል፣ ያነቃቃል።
የኮሎራዶ ዩኒቨርሲቲ የምክር አገልግሎት ባለሙያዋ ማንዲ ዶሪያ ናቸው ለአሶሲየትድ ፕሬስ ይህንን የተናገሩት። ለአዲስ ዓመት ያወጣናቸውን ግቦች አሳካለሁ ብለን የሰነቅነው ተስፋና ቁርጠኝነት በዕለታዊ የኑሮ ሩጫና ውጥረት ምክንያት እውን ላይሆንልን ይችላል ይላሉ። ለዚህ መድኃኒቱ ታዲያ የማይሆንልንን ነገር ከመጀመሪያው አለመወጠን ነው በማለትም ይመክራሉ።
There's a concept called SMART goals. So SMART goals should be specific.
በብልሃት ማቀድ የሚባል ጽንሰ ሐሳብ አለ። በደንብ ግልጽ ያለ ግብ መሆን አለበት። ስራ ላይ መዋል የሚችልና መሳካት አለመሳካቱን መመዘን የሚችል መሆን አለበት። በዚህ ጊዜ ውስጥ አሳካዋለሁ ብሎ የጊዜ ገደብ ሊቀመጥበት የሚችል መሆንም ይኖርበታል። ለምሳሌ አካላዊ እንቅስቃሴ ማድረግ እፈልግ ይሆናል። ይህንን ለማድረግ ወደ ስፖርት መስሪያ ማዕከል በመሄድ ወይም በሳምንት አንዴ ዮጋ ማዕከል በመግባት ልጀምር እችላለሁ። ከዚያም ከሶስት ሳምንት በኋላ ደግሞ በላዩ ላይ እንዲሁ የጊዜ ገደብ ያለው እቅድ ያወጡ መከተል ይቻላል ማለት ነው።
ክሪስቲን ወላን በዊስካንሰን ዩኒቨርሲቲ የሕክምና ትምህርት ቤት መምህርት ሲሆኑ ፋይንዲንግ ዮር ፐርፐስ በሚል ርዕስ የማስተማሪያ ጽሑፍ የደረሱ ናቸው። እንዲህ ሲሉ ይመክራሉ።
New Year's resolutions are a cultural phenomenon and it's really tempting to want to do them.
የአዲስ አመት ውሳኔ ባህል ነው። እኔም ለሞክረው ያሰኛል፣ ያጓጓል አይደል? በዋናነት የሚመከረው ታዲያ ቆም ብሎ ያን የሞስንበት ምክንያት ምንድነው? ያንን ለውጥስ ለምን ፈልገዋለሁ ብሎ ራስን መጠየቅ ያስፈልጋል። ለምሳሌ ክብደታችሁን 1-2 ኪሎ መቀነስ ትፈልጉ ይሆናል። ለምንድነው መቀነስ የፈለኩት ብሎ ራስን መጠየቅ። ያንን እንድትወስኑ ያደረጋችሁ ምክንያት በደንብ ለይታችሁ ካወቃችሁት ውሳኔያችሁን አክብራችሁ ተግባራዊ ለማድረግ የበለጠ እድል ይኖራችኋል። ይህ እውነት መሆኑ በጥናቶች ተረጋግጧል።
አዲስ አመት ሲመጣ ይህንን አደርጋለሁ በሚል የሚያስፈራ እቅድ ከመቀበል ይልቅ ያለፈውን መለስ ብሎ በመቃኘት መጪውንም በማሰብ ገምግሞ በተሻለ መንገድ አመቱን መቀበል እንደሚሻል ነው ፕሮፌሰር ክሪስቲን ወለን የሚመክሩት።
Rather than New Year's resolutions, one thing that I've loved to do.
እኔ ከአዲስ አመት ውሳኔ ይልቅ የምወደውና ላለፉት አመታት የማደርገው ነገር አለ። አዲስ አመት ሲመጣ ለራሴ ደብዳቤ ጽፋለሁ። አሁንም መጪውን 2023ን ለመቀበል ለራሴ ደብዳቤ እየጻፍኩ ነው። በዚያ ደብዳቤ አሁን ያለሁበትን ሁኔታና በሚቀጥለው ዓመት መሆንም ማድረግም የምፈልገውን አስባለሁ። ትልቅ ቦታ የምሰጠው ነገር ምንድን ነው? ያንን አስተላስላለሁ። የማከብራቸውን እሴቶቼን፣ ምኞቴን፣ አላማዬን ሁሉ አስብና እሱን መሰረት ደብዳቤ ላይ አሰፍረዋለሁ።
ኤድዋርድ ሂንት ደግሞ በኢንዲያና ዩኒቨርሲቲ የስነ ልቦናና የአእምሮ ሳይንስ መምህር ናቸው። እሳቸውም ለአሶሲየትድ ፕሬስ በሰጡት ቃል አንድ ሰው አዲስ ዓመትን ተንተርሶ የሚያወጣ ውሳኔ እንዲሳካለት ከፈለገ ውሳኔውን ተግባራዊ ማድረግ ያንድ ጊዜ ስራ ሳይሆን በሂደት የሚከናወን መሆኑን መገንዘብ እንዳለበት ይመክራሉ።
Because I think most of the time in many goal pursuit situations
ምክንያቱም ብዙውን ጊዜ ለራሳችን የወጠነውን ግብ ተግባራዊ ለማድረግ ስንሞክር ያሰብነውን ውጤት ካላገኘን ራሳችንን በጣም እናስጨንቀዋለን። ነገር ግን ግባችንን በትንሽ በትንሹ መጥነን አዘጋጅተን ከተሳካልን ያሰብነውን በማድረጋችን እንኮራለን። ያ የበለጠ ብርታት ይሆነናል።
አያይዘውም በዚህ አመት ውስጥ ይሄንን አድርጌ መገኘት አለብኝ ብሎ ውጥረት ውስጥ መግባት ሳይሆን ውሳኔን ተግባራዊ ለማድረግ ምን ያህል ተራምጃለሁ ይላሉ። ውጤቱን እየገመገሙ መሄዱ እንደሚሻል የስነ ልቡና መምህሩ ኤድዋርድ ሂንት መክረዋል።
At the stroke of midnight on that great holiday, gonna have a ball, and that ain't all. Gonna chase the blues away. I'll be bringing in a brand new year, bringing in a brand new year. Gonna have a dance, take a chance of romance while bringing in a brand new year. Gonna be a big parade. Got my resolutions made. Listen, dear, won't you meet me here while I'm bringing in a brand new year? Gonna ride a bubble way up above the stars. And while I twirl a bubble world, gonna take a trip to Mars. I'll be bringing in a brand new year, bringing in a brand new year. Listen, dear, won't you meet me here while I'm bringing in a brand new year? Sailing down a rainbow, I'll flirt with Lady Boom. She raises a sigh, winks her eye, I won't be back till June. I'll be bringing in a brand new year, bringing in a brand new year. Listen, dear, won't you meet me here while I'm bringing in a brand new year? Oh, listen, dear.
ክብራትና ክብራን አድማጮቻችን የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የቅዳሜ የ2023 ዓመተ ምህረት ዋዜማ ፕሮግራማችንን ነው። መግቢያው ላይ እንዳልኳችሁ ከተለያዩ የዓለም አካባቢዎች ተሰናባቹን 2022ን መለስ ብለው የሚያስቃኙ ዘገባዎች አሉን። ኢትዮጵያ ውስጥ የተካሄደውና ለሁለት አመታት የዘለቀው የርስ በርስ ጦርነት እንዲያበቃ ባለፈው ጥቅምት ወር መገባደጃ ስምምነት ላይ የተደረሰ ቢሆንም ስምምነቱ ይስመር አይስመር ወደፊት የሚታይ ይሆናል። ከፍተኛ እርዳታ የሚሻውን አብዛኛውን የትግራይ ክልል ጨምሮ በሁለቱም በኩል የጦር ወንጀል ደረጃ ሊደርስ የሚችል በደል የተፈጸመባቸው ወገኖች ፍትህ ያገኙ ዘንድ ይጠይቃሉ። በያዝነው ዓመት ከኢትዮጵያ ዘገባዎችን ለአሜሪካ ድምፅ ሲያጠናቅር የቆየው ሄንሪ ዊልኪንስ ያለፈውን ዓመት የሰሜን ኢትዮጵያ ጦርነት በተከታዩ ዘገባ ቃኝቶታል። አሉላ ከበደ ወደ አማርኛ መልሶታል።
እንደ አካባቢው ነዋሪዎች ግምት እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት በኤርትራና በኢትዮጵያ ኃይሎች በተፈጸመ የጅምላ ጥቃት በመቶዎች የሚቆጠሩ ሰዎች ተገድለዋል። ሕያብ ገብረ ጻድቅ ከዚያ ጥቃት የተረፉ መሆናቸውን ይናገራሉ።
The federal government is actually the perpetrator of the crime.
በእውነቱ ወንጀሉን የፈጸመው የፌደራል መንግስት ነው። ወንጀሉን የፈጸሙ ደግሞ ራሳቸው መርማሪ ሊሆኑ አይችሉም። ፍትህ ሊመጣ የሚችለው እንደተባበሩት መንግስታት፣ የአውሮፓ ህብረትና የአፍሪካ ህብረት ከመሳሰሉት ነጻና ዓለም አቀፍ ድርጅቶች ነው።
እንዳብዛኛው ኢትዮጵያዊ ሁሉ እርሳቸውም ከተቀረው ማህበረሰቡ አባላት ጋር በመሆን በዚያች ሀገር ላለፉት 2 ዓመታት ያህል በከተለው ግጭት ለደረሰባቸው መከራ ፍትህ ማግኘት ይሻሉ። በጥቅምት ወር መገባደጃ ደቡብ አፍሪካ ላይ የተፈረመው የሰላም ስምምነት ከጦርነቱ ፍጻሜ ሊያቃርብ ይችላል። ይሁንና ድረሱ ከመባሉት በጦር ወንጀልነት ሊቆጠሩ ከሚችሉ በደሎች ጋር ተዛምደው የሚነሱት ቅሬታዎች ግን አሁንም አሉ። የተባበሩት መንግስታት ድርጅት የኢትዮጵያ ጉዳይ አጣሪ ኮሚሽን ባለፈው የመስከረም ወር ትግራይ ውስጥ ያለው ሰላማዊ ዜጎችን ማስራብ ባለው ድርጊት መንግስት እንደ ውጊያ ዘዴ ተጠቅሞበታል፣ በተጨማሪም የኢትዮጵያና ኤርትራ ወታደሮች በትግራይ ሴቶችና ልጃገረዶች ላይ ጾታዊ ብዝበዛ ፈጽመዋል ሲል ወንጅሏል። የመንግስታቱ ድርጅት አክሎም የትግራይ ኃይሎች ይህን መሰሉን ስልቶች ባይጠቀሙም በአማራና በአፋር ክልሎች ውስጥ ይዟቸው በነበሩ አካባቢዎች አስገድዶ የመድፈር ጥቃት ከመፈጸማቸው በተጨማሪ የጦር ወንጀል በመፈጸም ከሷቸዋል። ማንነታቸው ቢታወቅ ይደርስብኛል ባሉት ጉዳት ፍርሃት የተነሳ ስማቸው እንዳይገለጽ የጠየቁት እኚህ የላሊበላ ነዋሪ የትግራይ ጦር አባላት ከቤታቸው ድረስ መጥተው በኃይል በደፈሯቸው ወቅት የሰባት ወር ነፍሰ ጡር እንደነበሩ ይናገራሉ።
ያው ድፍረት ዙሮ ዙሮ ወሳቢ በረሃ ላይ 20 አንስተው ስተቀዳሚ ይዘው ሲኖሩ ማለት ነው። እንግዲህ ዙሮ ነፍሰ ጡር ነበርኩ። ምንም የሚገድፈን ነገር የለም። ለራሱ ሁሉ ሸሽቶ የለም ሁሉ ወጥቶ ሄዶ የለም። ማን ሲኖር ሲገድፈና ወይ ቀበሌ የለም ወይ ፖሊስ የለም ምን የለም። በቃ ምን ጠርቦ ሄዷል። አቅም የለለን እኮ እንደገና ጥውርና ትጄ ነበር። እኔ መሸሽም አልችልም ነፍሰ ጡር ነኝ ብያለሁ።
ምንም እንኳን ሁለቱም ወገኖች አሰቃቂ በደሎችን ቢፈጽሙም በትግራይ ተወላጆች ላይ የዘር ማጥፋት ዘመቻ መካሄዱን መመዝገቡን የሚናገረው ሂዩማን ራይትስ ዋች አብዛኛው ጥቃት የተፈጸመው የመገናኛ ብዙሃንና የሰብአዊ መብት መርማሪዎች ወደ ክልሉ መግባት ከማይችሉበት ጨለማ ባለው ሁኔታ ውስጥ ነው የተካሄደው ይላል። የሰላም ስምምነቱ ከተደረሰ ወዲህ አንስቶም ወደ ትግራይ እንዲገባ የተፈቀደውን የእርዳታ መጠን አስመልክቶ ከተሰነዘሩት አስተያየቶች
is not enough to meet the enormous needs there and at the same time the services
ያለውን ግዙፍ ፍላጎት አሟልቶ ለማዳረስ በቂ አይደለም። በተመሳሳይም የኮሙኒኬሽን የኤሌክትሪክም ይሁን የባንክ አሊያም ሌላ የህዝቡን ፍላጎት ለማሟላት በጣም ወሳኝ የሆኑት መሰረታዊ አገልግሎቶች በፌደራል መንግስት አልቀረቡም። እያወራን ያለነው የተፈጸሙት በደሎች የቀጠሉበትን አውድ ነው።
የሰላም ስምምነቱ በሚፈለገው ፍጥነት እየተተገበረ እንደሆን ለቀረበላቸው ጥያቄ አንድ ተንታኝ ለአሜሪካ ድምጽ ሲናገሩ
It's not entirely clear how much progress has been made in sort of deconflicting
በግንባር ያሉትን አካባቢዎች ከግጭት ነጻ በማድረጉ ረገድ የቱን ያህል እንደተከናወነ ሙሉ በሙሉ ግልጽ አይደለም። ይህ ማለት ስምምነቱ ሊፈርስ ነው ማለት አይደለም። ሂደቱ በአጠቃላይ ግን የቱን ያህል ከባድ መሆኑን ያሳያል።
ዘላቂ ሰላም ቢሰፍን እንኳን ተጠያቂነት ማረጋገጥና የርቅ መንገዱ ረጅም ጊዜ መውሰዱ አይቀርም ነው የሚሉት። የትግራይ መሪዎች ከኢትዮጵያ ፌዴሬሽን ለመውጣት ህዝበ ውሳኔ ለማድረግ እንደሚፈልጉ ካሁን ቀደም ደጋግሞ ተናግረዋል ሲል ሄንሪ ዊልከንስ ዘገባውን አጠናቅቋል።
በቀጣዩ የዓመት መጨረሻ ዘገባ ደግሞ ወደ ናይጄሪያ ይሆናል የምንሄደው። የገንዘብ ድጋፍ ክፍተት በናይጄሪያ የቤተሰብ ምጣኔ ላይ እንቅፋት እንደፈጠረ ያወሳል። የተባበሩት መንግስታት ድርጅት በዚህ ወር የዓለም ህዝብ ቁጥር 8 ቢሊዮን መድረሱን አስታውቋል። ከዚያም በተጨማሪ በአውሮፓውያኑ አቆጣጠር እስከ 2050 ዓመተ ምህረት ድረስ ከሚጨምረው የህዝብ ቁጥር ከግማሽ በላይ የሚሆነው ጭማሪ በ8 ሀገሮች ውስጥ እንደሚሆንና ከነዚህ 5ቱ አፍሪካ ውስጥ ያሉ ሀገሮች መሆናቸውን ገልጿል። በዚህ ጊዜ ውስጥ የናይጄሪያ የህዝብ ቁጥር በእጥፍ አድጎ 400 ሚሊዮን እንደሚሆንና በህዝብ ብዛቷ በዓለም 3ኛ እንደምትሆን ግምቶች እያሳዩ ነው። ሆኖም ባለሙያዎች እንደሚሉት ያለ ቤተሰብ ምጣኔ የሚከሰት የአይነቱ እድገት ዘላቂ ሊሆን አይችልም። ቲሞቲ ኦቡዙ ከናይጄሪያ አቡጃ ያደረሰንን ዘገባ ስመኝሽ የቆየ ታቀርባለች።
አይሻ አሊና ባለቤቷ 9 ልጆች ከወለዱ በኋላ ከ2 ዓመት በፊት የወሊድ መከላከያ መርፌ እንድትወስድ ወሰኑ።
እኔ የጥቃቅን ሸቀጦች ነጋዴ ነኝ። ባለቤቴ ደግሞ ሞተር ብስክሌት ይነዳል። ለልጆቻችን ጥሩ ነገር ማድረግ እንፈልጋለን፣ ግን ደግሞ በቂ ገንዘብ የለንም። አንዳንድ ጊዜ መልካም ሰዎች የልጆቻችንን ትምህርት ቤት ክፍያ በመክፈልና ምግብ በመግዛት ያግዙናል።
የርግዝና መከላከያው ለጥቂት አመታት ብቻ የሴት ዘር እንቁላልን ለማገድ ይረዳል። ለክ እንደ አሊ በርካታ ሴቶች በተለይ በገጠር የሚኖሩት አንዲት ሴት ልትወልድ ትችላለች ተብሎ በብሔራዊ ደረጃ ከተቀመጠው የልደት መጠን በላይ ይወልዳሉ። የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFPA እንደሚለው የገንዘብ ድጋፍ ክፍተቶች የባህል አድሏዊነትና የወንዶች የበላይነት ለቤተሰብ ምጣኔ መሰናክል ናቸው። ኤቭሊን ኢሲኤኒ እንደ አውሮፓውያን አቆጣጠር በ2018 ባለቤቷ ህይወቱ ከመአለፉ በፊት 8 ልጆችን ወልዳለች።
Even if my husband is alive,
ባለቤቴ በህይወት ቢኖርም ኖሮ ተጨማሪ ልጆችን መውለድ አልፈልግም። ምክንያቱም በጣም ከባድ ነው። ሁሉም ነገር አስቸጋሪ ነው፣ በተለይም በአሁኑ ጊዜ።
በዚህ ምክንያት በህዳር ወር የዓለም ህዝብ ቁጥር 8 ቢሊዮን መሙላቱን ይፋ ያደረገው የተባበሩት መንግስታት ድርጅት የህዝብ ብዛት መጨመር በተለይ በአፍሪካ ዘላቂ አይደለም ሲል ስጋቱን ገልጿል። በሚቀጥሉት 3 አስርት ዓመታት ከሚመዘገበው የዓለም ህዝብ እድገት ከግማሽ በላይ የሚሆነው በ8 ሀገራት ውስጥ እንደሚሆን የሚጠበቅ ሲሆን ከነዚህ ውስጥ 5ቱ በአፍሪካ ይገኛሉ። ኤሪካ ጎልድሰን የዩኤንኤፍፒኤ ወኪል ናቸው።
በርካታ እየተከናወኑ ያሉ እድገቶች አሉ። ነገር ግን እንደተባበሩት መንግስታት ድርጅት በዋናነት የሚያሳስበን ይህ እድገት በዓለም ዙሪያ በእኩል ደረጃ አለመሰራጨቱ ነው። በየሀገሩ መሰረታዊ የጤና አገልግሎት እንዳያገኙ የተደረጉ ዜጎች አሉ። መሰረታዊ ትምህርት እንዳያገኙ ተደርጓል። አጠቃላይ ኑሯቸውም አሉታዊ በሆነ መልኩ ተጽዕኖ ደርሶበታል።
ናይጄሪያ በህዝብ ብዛት በዓለም 7ኛ ደረጃ ላይ ትገኛለች። ሆኖም የዓለም ባንክ በ2022 ዓ ም ባወጣው መረጃ መሰረት 95 ሚሊዮን የሚሆነው ህዝቧ በቀን ከ2.5 ዶላር በታች በሆነ ገቢ ይኖራሉ። በየካቲት ወር የናይጄሪያ ፕሬዝዳንት ሙሐመዱ ቡሃሪ ከፍተኛ የወሊድ ምጣኔን ለመቆጣጠርና ዘመናዊ የቤተሰብ ምጣኔ ተደራሽነትን ለማሻሻል የሚረዳ ብሔራዊ የስነ ህዝብ ፖሊሲ ይፋ አድርገዋል። የተባበሩት መንግስታት ድርጅትና የናይጄሪያ ባለስልጣናትም በገጠር አካባቢ የሚኖረውን ህብረተሰብ ስለ ቤተሰብ ምጣኔ ለማስተማር እየሰሩ ሲሆን የመንግስታቱ ድርጅት ናይጄሪያ ለቤተሰብ ምጣኔ የሚውል ተጨማሪ በጀት እንድትመድብ ጠይቋል።
ከዚህ አመት አንስቶ የ25 ሚሊዮን ዶላር ክፍተት ገጥሞናል። ይህ ደግሞ በአብዛኛው በኮቪድ-19 ምክንያት ካጋጠመው የምጣኔ ሀብት ውድቀት ጋር ይገናኛል። ከዩክሬን ጦርነት ጋር ተያይዞም ችግር ገጥሞናል። ስለዚህ አሁን ባለው ሁኔታ የለጋሾች መዋጮ ላይ ተጽዕኖ አሳድሯል። በቤተሰብ ምጣኔ ዙሪያ ያለው አብዛኛው ጉዳይ በተለይም ደግሞ የሸቀጦች ግዢ በለጋሾች የሚከናወን ነው። ይሄ ደግሞ ለናይጄሪያ በጣም ትልቅ አደጋ ነው።
ናይጄሪያ የቤተሰብ ምጣኔ ፍላጎትን ለማሟላት በአመት 35 ሚሊዮን ዶላር እንደሚያስፈልጋት የጤና ባለሙያዎች ይናገራሉ። ሆኖም በቀጣዩ የበጀት አመት የመደበችው 50 ሺህ ዶላር ብቻ ነው። በጀቱ በታህሳስ ወር በብሔራዊ ምክር ቤቱ ከመጽደቁ በፊትም የሲቪል ማህበረሰብ ቡድኖች ተጨማሪ በጀት እንዲጨመር እየጠየቁ ነው።
የአመት መጨረሻ ዘገባዎቻችን ይቀጥላሉ። የዩናይትድ ስቴትስ ፕሬዝደንትና የአሜሪካ ዲሞክራሲ ባለፈው አመት ይላል ቀጣዩ ዘገባ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ወደ ስልጣን የመጡት የ2020ው ፕሬዝደንታዊ ምርጫ ተሰርቋል በሚል የወነጀሉ የሀገሪቱ ምክር ቤት የሚገኝበትን ህንጻ መብረራቸው ይታወሳል። የፕሬዝደንት ባይደን አስተዳደር ከሁለት አመታት በኋላ በሀገር ውስጥና በውጭ ዲሞክራሲን በማጠናከር በኩል ያስመዘገባቸውን ስራዎች በተመለከተ የአሜሪካ ድምጿ ሲንዲ ሴን ቃኝታዋለች። ደረጀ ደስታ ዝርዝሩን ይዟል።
ፕሬዝደንት ጆ ባይደን እና ዲሞክራቲክ ፓርቲያቸው በህግ መወሰኛው ምክር ቤት ያላቸውን አብላጫ ወንበር ይዘዋል። ይሁን እንጂ በፕሬዝደንታዊው አጋማሽ ዘመን ምርጫ የተወካዮች ምክር ቤቱን አጥተዋል። ውጤቱም ግን ከተጠበቀው በላይ ሆኗል። ከሁሉም በላይ ምናልባት ፕሬዝደንቱ የሚፈልጉትን ያህል የሚሆንላቸው መራጮች በ2020 የነበረው ፕሬዝደንታዊ ምርጫ ተሰርቋል የሚለውን ወሬ አንግበው የተነሱ እጩዎችን ትረካ ውድቅ ማድረጋቸው ነው። ባይደን ይህንኑ ሲገልጹ
ዴሞክራሲያችን በቅርብ ዓመታት ውስጥ እየተፈተነ ነው። ይሁን እንጂ ግን አሜሪካውያን በድምፃቸው መልስ በመስጠት ተናግረዋል። በድጋሚ እኛ ዴሞክራሲ መሆናችንን አረጋግጠዋል።
ከታህሳስ 28 2013 ወይም ጥር 6 2021 የምክር ቤቱ ጥቃት በኋላ ከ900 ሰዎች በላይ ከጥቃቱ ጋር ተያይዘው የተከሰሱ ሲሆን የቀድሞ ፕሬዝዳንት ዶናልድ ትራምፕም በብዙ የህግ ጉዳዮች ክሶች ቀርበውባቸዋል። ሁለቱም ፓርቲዎች እንደ አውሮፓ አቆጣጠር የ2022ቱን ፕሬዝዳንታዊ ያጋማጅ ዘመን የምክር ቤት አባላት ምርጫን ውጤት ተቀብለዋል። የኒውዮርክ ታይምስ አምደኛ ቶማስ ፍሪድማን የአሜሪካ ዲሞክራሲ ተቋማት ይዞታቸውን አለቀቁም አሁንም እንዳሉ ነው ይላሉ።
መርህ ያላቸው ሪፐብሊካኖች፣ መርህ ያላቸው ዲሞክራቶች፣ መርህ ያላቸው ገለልተኞች አንድ ላይ ሲሆኑ አንድ አስደናቂ የሆነ ክስተት ተከሰተ። ስልጣንን በህጋዊ መንገድ ለማስተላለፍ ትልቅ ስጋት እነማን እንደሆኑ ለይተዋወቁ። ለክፍለ ግዛት ጸሐፊነት ይወዳደሩ ወይም ለግምጃ ቤት ሹምነት፣ ለእንደራሴነት ይሁን ለሴናተርነት በመሰረቱ እያንዳንዳቸውን በመቃወም ድምጽ ሰጥተዋል። እያንዳንዳቸውን ማለት ይችላል አሸንፈዋል።
ከባህር ማዶ ስላለው ነገር ባይደንና የውጭ ጉዳይ ሚኒስትሩ ብሊንከን ኢራንና ቻይና የጎዳና ላይ ተቃዋሚዎችን ለማፈን የሚያደርጉት ነገር እንዲሁም ሩሲያ በዩክሬን የምታካሂደው ወረራ በዲሞክራሲና በአምባገነንነት መካከል የሚደረግ ዓለም አቀፍ ትግል ነው ብለዋል። ባይደን ይህን ሲገልጹ
American leadership must meet this new moment of advancing
China United States-ን ለመፎካከር ያላትን ብርቱ ፍላጎትና ሩሲያ ዲሞክራሲያችንን ለመጉዳትና ለማደናቀፍ ያላትን ቁርጠኝነት ጨምሮ የአሜሪካ አመራር አዲስ እያቆጠቆጠ ያለውን አምባገነንነት አንድ ነገር ማድረግ አለበት።
ይሁን እንጂ ተንታኞች እንደ ላቲን አሜሪካና ደቡብ እስያ ያሉ አምባገነኖችን በሚመለከት የዩናይትድ ስቴትስ ፖሊሲ ሁልጊዜ የዲሞክራሲ ደጋፊ ከሆነው የፕሬዝደንቱ ማዕቀፍ ጋር የማይሄድ መሆኑን ለአሜሪካ ድምጽ ተናግረዋል። ከአሜሪካ ኢንተርፕራይዝ ተቋም የተመራማሪ ቡድን ዳሊቦር ሮሃክ እንዲህ ይላሉ።
ስለዚህ ማዕቀፉ የተሳሳተ ነው ማለት አይደለም። ነገር ግን ያንን ማዕቀፍ ውጤታማ የሆኑ ፖሊሲዎች እንዲከተሉት አላደረግንም። ማለትም እንበልና እንደ ህንድና ኢንዶኔዥያ የመሳሰሉ ህዝቦች ከዩናይትድ ስቴትስ ጋር በቅርበት በመስራት የሚገኙ ተጨባጭ ጥቅሞችን በሚያመጣው የንግድ ነጻነት ጥረቶች ላይ ማለት ነው።
ሌሎች ተቺዎች ደግሞ ፕሬዝደንት ባይደን በቻይና የኮቪድ ፖሊሲዎች የተነሳውን ተቃውሞ ወይም በኢራን በፖሊስ ቁጥጥር ስር ሳለች የሞተችው የ22 ዓመቷ ማሻ አሚኒ ጉዳይ ተከትሎ ስለተነሳው ተቃውሞ የበለጠ ከረር ያለ ንግግር ማሰማት አለባቸው ይላሉ። የቀድሞ የዩናይትድ ስቴትስ ምክትል ፕሬዝደንት ማይክ ፔንስ የቀድሞ ፕሬዝደንት ባራክ ኦባማ እንደ አውሮፓ አቆጣጠር በ2009 በኢራን የነበረውን ተመሳሳይ ተቃውሞ አስመልክቶ ምንም ነገር አለመናገራቸው ስህተት መሆኑን በማመን የተናገሩትን በማስታወስ ዋይት ሃውስ የበለጠ እንዲናገር ያሳስባሉ።
ፕሬዝደንት ባይደን ያን ምክር ከእኔ ካልሆነ አብረዋቸው ካገለገሏቸው ፕሬዝደንት እንደሚወስዱት ተስፋ አደርጋለሁ። ስለዚህ አሜሪካ ትናገር። በቻይና ያሉትን ሰዎች ወክላ አሜሪካ ትናገር።
ባለሙያዎች ባይደን ሌሎች አገሮች ዲሞክራሲን እንዲያጠናክሩ ለማግባባት የትኛው የተሻለ መንገድ ነው በሚለው ይለያያሉ። አንዳንዶቹ ሩሲያ በዩክሬን የምታካሂደው ጦርነት አለመረጋጋትን እያመጣ ስለሆነ የባይደን አስተዳደር ዓለም አቀፉን ትግል በመረጋጋትና አለመረጋጋት መካከል ያለ ምርጫ አድርጎ መቅረጽ እንዳለበት ይመክራሉ።
ተሰናባቹን የአውሮፓውያን 2022 ዓመተ ምህረትን መለስ ብለው የሚያስቃኙን ዘገባዎች ይቀጥላሉ። አብራችሁን ቆዩ።
Just a chance that maybe we'll find better days. 'Cause I don't need boxes wrapped in strings and designer love and empty things. Just a chance that maybe we'll find better days. So take these. Everyone is forgiven now. someplace simple where we could live, and something only you can give, and that's faith and trust and peace while we're alive. And the one poor child who saved this world, and there's 10 million more who probably could if we all just stopped and said a prayer for them. So take these words and say,
የኒውክሊየር ስጋት የቀጣዩ የዓመት መጨረሻ ዘገባ ትኩረት ይሆናል። በተጠናቀቀው የአውሮፓውያኑ ዓመት ሩሲያ በዩክሬን ላይ ያላንዳች ቆስቋሽ የፈጸመችው ወረራ በአውሮፓ ያለውን የጸጥታ ይዞታ ሲለውጠው ዓለምን ደግሞ አደገኛ ወደ ሆነ ግጭትና የኒውክሊየር ስጋት ጥሎታል። በሌላ በኩል ለዩክሬን ከፍተኛ የመሳሪያ ድጋፍ ያደረገው ምዕራቡ ዓለም ሩሲያ ላይ ማዕቀብ ጥሏል። ሄንሪ ሪጅዌል በዚህ ዙሪያ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
የሩሲያ ባልተቃጣ ጦርነት ዩክሬንን መውረር ባለም የጸጥታ ተዋረድ ላይ ቁጣ ፈጥሯል። የሰሜን አትላንቲክ የቃል ኪዳን ጦርና ሩሲያንም ጦርነት ጋብዟል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በጎርጎሮሳውያኑ የካቲት 24 2022 በዩክሬን ላይ ልዩ ወታደራዊ ተልእኮ በጀመሩበት ወቅት ባደረጉት ንግግር ሁለተኛው የዓለም ጦርነትን አስታውሰዋል።
ዩክሬንን ትጥቅ በማስፈታትና ከናዚነት ነጻ ለማውጣት እንታገላለን።
ሩሲያ ምዕራቡ ዓለም በጦርነቱ ለመሳተፍ ከወሰነ የኒውክሌር የጦር መሳሪያ እንደምትጠቀም ዝታለች። ኔቶም በምስራቃዊ አውሮፓ ያለውን መከላከያ አሳድጓል። ምዕራቡ ዓለም በዩናይትድ ስቴትስ መሪነት መጀመሪያ ላይ ጥንቃቄ በተሞላበት መልኩ የጦር መሳሪያዎችን መላክ ጀመረ። ሆትዘርስ የተሰኙና ሌሎች ባለብዙ ሮኬቶችን ጨምሮ የአየር መቃወሚያዎችንም ሲለግስ ቆይቷል። ይሁን እንጂ የዩክሬን ታንኮችና የአየር ጀቶች ጥያቄ ሊመለስ አልቻለም። አያም ቦንድ የአውሮፓ ተሐድሶ ማዕከል ባልደረባ ናቸው።
We've got to sort of move away from thinking in terms of
ግባትና ቅርብ ዩክሬንን እንድታሸንፍ ብቻ መርዳት ሳይሆን ዩክሬን ሩሲያን እንድታሸንፍ አድርገን መርዳት አለብን።
የምዕራባውያኑ ወታደራዊ ድጋፍ ዩክሬን ካርኪቭና ሄርሶን የተሰኙትን ከተሞች መልሳ እንድትይዝ አግዘዋል። ክረምቱ እየገፋ ሲሄድ ግን ዋና ዋና ጥቃቶች ከጦር ሜዳ ጦርነት ይልቅ ለረጅም ርቀት ጥቃቶች እድል ከፍታሉ። ሩሲያ የዩክሬንን የኃይል አቅርቦት መሰረተ ልማቶች ኢላማ አድርጋለች። And Bond, but gummy.
Putin's attacks on civilian infrastructure and the cut in gas supply.
Putin የጋዝ አቅርቦትንና የሲቪል መሰረተ ልማቶችን የሚያጠቃበት አላማ በርግጠኝነት የዩክሬንና አጋሮቿን ሞራል እንዲወድቅ ለማድረግ ነው። ነገር ግን ይሄ ይሰራል ብዬ አላስብም።
ተንታኞች መጪዎቹ ወራት የምዕራቡ ዓለም ቁርጠኝነት የሚፈተንበት ነው ይላሉ። ሳማንታ ደቤንደርን የካትሃም ሃውስ ባልደረባ ናቸው።
We can either allow a nuclear bully to get his way and live within security.
ኒውክሌር ይዞ በማበድ ለሚያናውጥ ፍቃድ ሰጥተን መጪዎቹን 10 ዓመታት እንዲመራ መፍቀድ፣ አሊያም ፑቲን በዩክሬን ላይ ድል እንዳይቀዳጅ በማድረግ በተረጋጋ ነገር ላይ የተሻለ ነገር መገንባት እንችላለን።
ሩሲያ በጦርነት ውስጥ እየተሸነፈች በመጣች ቁጥርም በፕሬዝዳንት ፑቲን ላይ ጫናው እየጨመረ ነው። ሳማንታ ቤደን በድጋሚ
Even the most conservative analysis right now is looking at about 50,000.
እጅግ ወጋጥባቂ ተንታኞች እንኳን በዩክሬን 50 ሺህ ሰዎች መሞታቸውን ያስተዋወቁት ይሄ በ8 ወር የተፈጸመው ነገር ሶቪየት ህብረት በ10 አመት ውስጥ ካጣቸው ህይወት ከ3 እስከ 5 ጥፍ የላቀ ነው። ይህንን ማህበረሰቡ እንዴት ይዘልቀው እንደቻለ አይታየኝም።
ይሁን እንጂ ምዕራባውያን ድጋፋቸውን ይቀጥሉ ይሆን? ዋሽንግተን ቃሌ አይታጠፍም ብላለች። ጆን ኪርቢ የዩናይትድ ስቴትስ የጸጥታ ምክር ቤት የስልታዊ ግንኙነትና ተግባቦት አስተባባሪ ናቸው።
ፕሬዚደንቱ ዩክሬንን እስከፈጀው ጊዜ እንደግፋታለን ብለዋል። እናም ደግሞ ከልባቸው ነው።
ከግጭቱ ቀጠና ትንሽ ፈቀቅ ብለው ሁኔታዎችን ቻይናና ታይዋን እየተከታተሉ ይገኛሉ። የዚህ ጦርነት ውጤትም የሩሲያና የምዕራቡን ዓለም ግንኙነት ብቻ ሳይሆን የዓለምን የኃይል አሰላለፍ መቀየሩ የማይቀር ነው።
ያለፈውን የአውሮፓውያን አመትና የንግስት ኤልዛቤጥን ረፍት ወደሚቃኘው ዘገባ ደግሞ እንሻገራለን። ለ70 አመታት የእንግሊዝን ዙፋን የተቆጣጠሩት ዳግማዊት ንግስት ኤልዛቤጥ ያረፉት ባለፈው መስከረም ወር ነበር። የንግስቲቱ ማረፍ ዓለምን ሁሉ አሳዝኗል። የቀብር ስነ ስርዓታቸውን ደግሞ ሚሊዮኖች በቴሌቪዥን ተከታትለውታል። የአሜሪካ ድምጹ ሄንሪ ሪድዌል በእንግሊዝ ታሪክ የተለየ ወቅት የነበረውን የንግስቲቱን ህይወትና ህልፈት እንደገና ይቃኘዋል። እንግዶ ወልዴ ወደ አማርኛ መልሶታል።
ዳግማዊት ንግስት ኤልዛቤጥ የመጨረሻ የሆነውን መንግስታዊ ስራቸውን ያከናወኑት ባለፈው መስከረም 16 ቀን በወቅቱ አዲስ ጠቅላይ ሚኒስትር ሆነው የተመረጡትን ሊዝ ትረስ አዲስ መንግስት እንዲመሰርቱ በይፋ በመጠየቅ ነበር። በእለቱ ንግስቲቱ ፊታቸው እንደወትሮው ፈገግ ቢልም ድካም እንደተጫናቸው ግን ግልጽ ነበር። ከሁለት ቀናት በኋላ መስከረም 18 ቀን ለረጅም ዘመን እንግሊዝን በንግስትነት ያገለገሉት ዳግማዊት ኤልዛቤጥ ስኮትላንድ ባልሞራል በሚገኝ መኖሪያ ቤታቸው የማረፋቸው ዜና ተነገረ። 96 ዓመታቸው ነበር። ሪቻርድ ፌዝ ዊሊያም የንጉሳዊ ቤተሰቦችን በተመለከተ ተንታኝና ደራሲ ናቸው።
በጣም አስደንጋጭ ነበረ። ምክንያቱም ምንም እንኳ ሞታቸው እንደማይቀር ለጥቂት ሰዓታት ታውቆ የነበረ ቢሆንም የአገሪቱ ህዝቦች ግን ያንን ዜና መስማት አይፈልጉም ነበረ።
በእንግሊዝ የተለየ ታሪካዊ ዘመን ፍጻሜ ነበር። ዳግማዊት ንግሥት ኤልዛቤጥ 70 ዓመታት በዙፋኑ ላይ ቆይተዋል። 15 ጠቅላይ ሚኒስትሮችን ሾመዋል። ወደ 106 አገሮች ተጉዘዋል። ከሞታቸው በኋላ ለ11 ቀናት የቆዩ በጥንቃቄ የተዘጋጁ ደማቅ ኩነቶች ተከናውነዋል። በመላ አገሪቱ በጋራ ብልጽግና አገሮችና በዓለም የሐዘን ሥነ ሥርዓቶች ተከናውነዋል። ዜናውን ከሰሙ በኋላ አስተያየት ከሰጡት ውስጥ የሚከተሉት ይገኙበታል።
ገና ዜናው ወደ ውስጤ እንዳልዘለቀ ነው የሚሰማኝ። እንግዳ ነገር ነው። በጣም እንግዳ የሆነ ስሜት ነው። ተበሳጭቻለሁ፣ ስሜታዊ ሆኛለሁ። ወደፊት ምን ይፈጠር ይሆን እያልኩ እያሰብኩ ነው።
የንግስት ኤልሳቤጥ የመጀመሪያ ልጅ ዘውዱን ወዲያውኑ ጭነዋል። ንጉስ ቻርለስ ሶስተኛ ሆነዋል።
To my darling mama, as you begin your last great journey to join my dear late
ለውዷናቴ ወደ ሟቹ አባቴ መጨረሻውን ጉዞ በመታደርግበት በዚህ ወቅት ይህንን ማለት ፈልጋለሁ። አመሰግናለሁ። ለቤተሰብሽም ሆነ ቤተሰብ ለሆኑት ሀገራት ለሰጠሽው ፍቅርም እንዲሁም ለዚህ ሁሉ አመታት በታማኝነት በትጋት በማገልገልሽ አመሰግናለሁ። መላእክት በሰላም በገነት እረፍ እያሉ ይዘምሩልሽ።
የንግስት ኤልዛቤጥ አስክሬን በመኪና ተጭኖ በስኮትላንድ ተራራማ ቦታዎች በኩል አድርጎ ወደ ኤድንብራ ከዛም ለንደን ደርሷል። በቤተ መንግስቱ በኪንግሃም ፓላስ ንጉሳዊ ቤተሰቡ በግል ስንብት አድርጓል። ከዛም አስክሬኑ በሰረገላ ተጭኖ ወደ ዌስት ሚኒስትር ተወስዷል። በዛም ህዝቡ ሐዘኑንና ክብሩን ለመግለጽ ችሏል። አስክሬኑን ለማየት የነበረው ሰልፍ ርዝመት በኪሎ ሜትሮች ተቆጥሯል። ብሪዮኒ ስቲቨንሰን የለንደን ነዋሪ ናቸው።
ይህን ማከናወን ለእኛ አስፈላጊ ነው፣ ምክንያቱም ትልቁ የታሪካችን አካል ነው።
በቀብር ስነ ስርዓቱ ላይ 18 ነገስታት፣ 55 ፕሬዝዳንቶችና 25 ጠቅላይ ሚኒስትሮች ተገኝተዋል። የንጉሳዊ ቤተሰቦችን በተመለከተ ተንታኝና ደራሲው ሪቻርድ ፊስ ዊሊያም የሚያክሉት አለ።
እንደሚመስለኝ በኤደንብራም ሆነ በለንደን እንዲሁም በዊንዘር የነበረው ስነ ስርዓት ለእንግሊዝም ሆነ ለጋራ ብልጽግና አገሮች የታሪክ አካላቸው የሚሆን ይመስለኛል። ምክንያቱም የተከናወነው እጅግ በጥንቃቄና በቀለማት ባሸበረቀ እንዲሁም ስሜት በሚነካ ሁኔታ ነው።
ዳግማዊት ንግሥት ኤልሳቤት በዊንዘር በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ከባለቤታቸው ሉል ፊሊፕ ጎን ተቀብረዋል። ንጉሥ ቻርለስ በአሁኑ ወቅት ተወዳጅና ምልክት የሚሆን መሪ የሌላትንና በፖለቲካ የተከፋፈለች አገር ተረክበዋል። ትልቁ ፈተናቸው የሚሆነው በቤተሰብ ውስጥ ሽኩቻ፣ ከውጭ ደግሞ ትችት የገጠመውን ንጉሣዊ ሥርዓት ተቀባይነት እንዲኖረው አድርጎ ማቆየት ነው። በዓለ ንግሣቸው በሚቀጥለው ግንቦት ይከናወናል።
የመጨረሻው የዓመት መጨረሻ ዘገባችን ደግሞ የቴክኖሎጂ መንደርና የሰራተኞች ቅነሳ ይላል።
የተጠናቀቀው ዓመት በትዊተር፣ በአማዞን፣ በሴልስፎርስ እና በስናፕ ተቋማት ውስጥ ከፍተኛ የሰራተኛ ቅነሳ የታየበት ዓመት ነበር። የፌስቡክ እና የኢንስታግራም እናት ተቋም የሆነው ሜታም ለመጀመሪያ ጊዜ የሰራተኛ ቅነሳ አድርጓል። ከሰራተኞቹ 14 ከመቶውን አሰናብቷል። ዳያን ሚችል የቴክኖሎጂው ዘርፍ የሰራተኞች ስንብት በመጪው ዘመን ላይ ስለሚኖረው ትርጉም በቀጣዩ ዘገባ ትቃኘዋለች። ኤደን ገረመው እንደሚከተለው አሰናድተዋለች።
ለአመታት ለዩናይትድ ስቴትስ ኢኮኖሚ ጉልበት በሚሆን መልኩ የቴክኖሎጂ ግዙፍ ተቋማት እድገትን ሲያጣጥሙ ቆይተዋል። 2022 ዓ.ም ግን ለአብዛኞቹ ተቋማት ያልተጠበቀ ዱብ እዳ ይዞ መጥቷል። የፌስቡክ እናት ተቋም የሆነው ሜታ 13,000 ሰራተኞቹን አሰናብቷል። ኤለን መስክ ከትዊተር ሰራተኞች ግማሹን ቀንሷል። ሊፍትድ፣ ሬድፊን እና ስትራይፕ ከ15 በመቶ በታች ሰራተኞቻቸውን አሰናብተዋል። ማይክሮሶፍት 1,000 ሰራተኞቹን ሸኝቷል። ከቴክኖሎጂው ዘርፍ ወዲያ ታዲያ ስራ አጥነት በአሜሪካ በ50 ዓመት ታሪክ ውስጥ ዝቅተኛው ደረጃ ላይ ደርሷል። ታዲያ የቴክኖሎጂው ዘርፍ ምን ነካው? መደበኛ የገበያ ማስተካከያ ወይንስ የኮቪድ-19 ወረርሽኝ የፈጠረው ጠሮ መዘዝ? ቶማስ ፊክ ሮበርት ሃፍ ተብሎ የሚጠራ የቴክኖሎጂ ቅጥር ኤጀንሲ ውስጥ ይሰራሉ።
ወረርሽኙ በእርግጥ ሁሉን ነገር ቀይሯል። ባለፉት ጥቂት ዓመታት ያየነው የቅጥር መጠን ከስካሁን የተሻለ ነበር። ከፍተኛ የሆነ የቴክኖሎጂ ዘርፍ ሰራተኞች እጥረት ነበር። የመረጃ ቴክኖሎጂ ባለሙያን ማግኘት በእጅጉ አስቸጋሪ ነበር። ገንዘብ ያላቸው አብዛኞቹ ተቋማት ወደ ቅጥር ገበያው በመውጣት በትጋትና በፍጥነት ሰራተኞችን ሲቀጥሩ ታይተዋል።
አንዳንድ ተቋማት በተለምዶ አመታት በሚፈጀው ራስን መልሶ ማደረጀቱ ረገድ እንዴት ፈጣን የሆነ መልካም ምላሽ እንዳገኙ በማስተዋል የራስ መተማመናቸው ልክ ሳይልፍ እንዳልቀረ የሚናገሩት ደግሞ የቫንደርቢልት ዩኒቨርሲቲ ረዳት የሆኑት የፋይናንስ ፕሮፌሰር ጆሽ ዋይት ናቸው።
ሜታቨርስ ምናልባት ብዙዎቻችን የምናውቀው ምሳሌ ይሆናል። ፌስቡክ ሁልጊዜም ቢሆን ማህበራዊ ሚዲያ ላይ እንደሚያተኩር አስበን ነበር። አዲስ መልካም አማራጭ ሊሆን ይችላል። ይሁንና ስጋት የተሞላበት ፍሬ ያላፈራ ሆኗል። ሁልጊዜ ሰዎች ትልቅ ሀብት ናቸው ይባላል። በእውነታው ግን በአካውንቲንግ ውስጥ ሰዎች እንደ ወጪ ዕዳ ነው የተቆጠሩት።
ዋይት እነዚህ የሰራተኛ ቅነሳዎች ስራቸውን ባጡ ሰዎች ውስጥ ብልሃትን ሊፈጥር እንደሚችሉ ይናገራሉ። ዋይት በድጋሚ
ስራህን
ስታጣ፣ ከስራ ስትቀነስ፣ ሌላ ስራ ማግኘት ሳትችል ስትቀር ስራ ፈጣሪ ለመሆን እንደምትገደድ የሚያሳይ ጥናት አለ። ዝም ብለህ ቁጭ አትልም፣ የራስን ስራ ልትጀምር ትችላለህ። ብዙ ጊዜ የተገፉ ስራ ፈጣሪዎች በእጅጉ ስኬታማ ናቸው።
የስደተኛ ጉዳዮች ጠበቃ የሆኑት ታሚና ዋትሰን የቴክኖሎጂ ዘርፉ የሰራተኞች ቅነሳ በተለይም ከሌላ ሀገር የመጡ ሰራተኞችን በእጅጉ እንደጎዳ ይናገራሉ። አብዛኞቹ በቅርቡ 1.5 ሚሊዮን ስደተኞችን ለመቀበል ያላትን እቅድ ይፋ ያደረገችው ካናዳ እና ሌሎች ሀገራት እያቀኑ መሆኑንም ይጠቁማሉ። ሁልጊዜም የባለሙያ እጥረት ይገጥመናል። ይሄ ጉዳይ በአሁኑ ሁኔታም የሚለወጥ አይሆንም፣ ይባባሳል እንጂ። እኚህ ሰዎች ሀገሩን ከለቀቁ ወዴት ይሄዳሉ? ቀይ ምንጣፍ ዘርግቶ ወደሚጠብቃቸው ሀገር ያመራሉ። ቶማስ ቪክ አሁንም ድረስ ክፍት የስራ ቦታዎች በቴክኖሎጂ ዘርፍ ውስጥ እንደሚገኙ ይናገራሉ። እንደ ትላልቅ ኩባንያዎች ባይሆንም የሮበርት ሃፍ የቴክኖሎጂ ቅጥር ተቋም ቀጠናዊ ኃላፊ ቶማስ ቪክ በድጋሚ
10 ሚሊዮን ያህል የስራ እድሎች ተለጥፈዋል። ከወረርሽኙ ዘመን በፊት ከነበረው ሁሉ ከፍ ያለ ነው። በቅድመ ወረርሽኙ ባየነው ሁሉ የሚልቅ የቅጥር መጠን አለ። አሁንም የስራ አጥነት መጠን ዝቅተኛ ነው።
ሁሉም ቁጥሮች የሚያመለክቱት አሁንም ድረስ በጣም ጥሩና ጠንካራ የሥራ ገበያ መኖሩን ነው።
የፕሬዝዳንት ጆ ባይደን አስተዳደር የዩናይትድ ስቴትስን የሰማይ ኮንዳክተር ምርት ለማሳደግ እቅድ ይዟል። በቴክኖሎጂ ዘርፍ በ2023 የአውሮፓውያኑ ዘመን ሥራ የሚያፈላልጉ መንግሥት ለአምራቾች ከሰጠው የ50 ቢሊዮን ዶላር ድጎማ ተጠቃሚ ሊሆኑ ይችላሉ።
ለምሽቱ ያሰናዳናቸው ዘገባዎች በዚሁ ተጠናቀቁ። ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ ሲተላለፍ የቆየው የቅዳሜ የፈረንጆች 2023 ዓ.ም ዋዜማ ምሽት ዝግጅታችን በዚሁ አበቃ። በድጋሚ መልካም አዲስ ዓመት ይሁንላችሁ እንላለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ነገ እሁድ በሌላ ፕሮግራም እስከምንገናኝ በሰላም ደሩ። Thank you.
And you ask me what I want this year, and I try to make this kind and clear. Just a chance that maybe we'll find better days. 'Cause I don't need boxes wrapped in strings and designer love and empty things. Just a chance that maybe we'll find better days. So take these. Faith and trust and peace while we're alive. And the one poor child who saved this world, and there's 10 million more who probably could if we all just stopped and said a prayer for them. So change.